የቅኔ ትርጉም እንደ መጋቤ ምስጢር ወልደ ሩፋኤል አገላለጽ ለእስራ ምዕት በታተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ እስራ ምዕት በሚለው መጽሐፍ ላይ የተገኘ ነው። የቅኔ ትርጉም ቅኔ በልሳነ ግዕዝ በጥሬው ቋንቋ ሲተረጎም ቀነየ ገዛ ከሚለው የግዕዝ ቋንቋ ግስ የተገኘ ጥሬ ዘር ነው። በሌላ ብሂልም ቀነየ ገዛ የሚለውን የግስ አንቀጽ ያስገኘ ጥሬ ዘር ነው። ትርጓሜውም መገዛት ማለት ሲሆን የቃሉ ትክክለኛ ትርጉም ይኸው መሆኑንም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 1 ላይ ቁሙ እንከ ወኢትሑሩ ውስተ አርዑተ ቅኔ ማለት ከእንግዲህ ወዲህ ወደ ባርነት ወይም ወደ መገዛት ቀንበር አትሂዱ በማለት አረጋግጦ ገልጾታል። የቃሉ ትክክለኛ ትርጉም ይህ ከዚህ በላይ የሰፈረው ይሁን እንጂ ወይም ሆኖ ሳለ ፍጡራን በየጊዜው የፈጣሪያቸው ተገዦች መሆናቸውን ለመግለጽና እግዚአብሔር ቀብቶ ለሾማቸው ሰዎች ለቅዱሳን መላእክትና ለጻድቃን በየጊዜው አዳዲስ ድርሰት እየደረሱ የሚያቀርቡት የምስጋና ቅኔም ትርጓሜውና ፍቺው ከዚሁ ጋር የተያያዘ ነው ወይም ከዚሁ ጋር የተዛመደ በመሆኑ አጠቃላይ ስያሜው ቅኔ የሚለውን ስም እንዲያገኝ አድርጎታል። ከዚህም ሌላ የውስጥና የውጭ ህዋሳትን ለህሊና አስገዝቶ በሰከነ መንፈስና በተመስጦ በተወሰነ ወይም ቁርጥ ባለ ሐሳብ ላይ የሚታሰብ ስለሆነ ቅኔ የሚለውን ስያሜ ሊያገኝ ችሏል። ይህም ይታወቅ ዘንድ በተመስጦ ቅኔ በመቁጠር ላይ ያለና በቅኔ ምስጢር ልቡ የተሰወረ ሰው ቅኔ በሚቆጥርበት ወይም በሚያስብበት ጊዜ በአጠገቡ ወይም በፊቱ የሚደርሰውን ወይም የሚደረገውን ነገር እያየ አያይም፣ እየሰማም አይሰማም። ይህም በመሆኑ በቀድሞ ጊዜ ማለት በጎንደር ዘመነ መንግስት ጊዜ የጎንደር ደብረ ቁስቋም አለቃ ወይም አስተዳዳሪ በልፍኛቸው ውስጥ ምንጣፋቸውን አስነጥፈው መጻሕፍታቸውን በፊታቸው ደርድረው ለበዓለ ቁስቋም የሚቀኙትን ቅኔ ሲያስቡና ሲቆጥሩ ወይም ሲያወጡና ሲያወርዱ ንጉሱ ዘው ብለው ሲገቡ ልባቸው ተመስጦ ሊያዋቸው ባለመቻላቸው ቀና ብለው ሳያዋቸው ቁጭ እንዳሉ ቀሩ። ንጉሱም ነገሩ ገርሟቸውና ደንቋቸው በእሳቸው አጠገብ አልፈው ካልጋ ላይ ተቀምጠው ፍጻሜውን ለማየት ሁኔታቸውን ይመለከቱ ጀመር። በዚህ ረገድ ንጉሱ ብዙ ጊዜ ካጠፉ በኋላ የደብረ ቁስቋም አለቃ አእምሯቸው ሲመለስ ንጉሱ ተቀምጠው ቢያዩ ደንግጠው በመነሳት ንጉሱን እጅ ነሱ። ንጉሱም ምን ነው ምን ሆነህ ነው ብለው ቢጠይቋቸው ጃንሆይ ቁስቋምን ያህል ደብር አምነው ሹመውኛል፣ ለበዓል የተሰበሰበው ሰው አለቃው ምን ይናገር ይሆን እያለ አይን አይኔን ሲያየኝ ያልሆነ ነገር ቢሰማ ደብሩን አዋረዳለሁ፣ ጃንሆይንም አሳማለሁ፣ እኔም አፍራለሁ ብዬ ቅኔ የቆጥር ነበረ አሉ ይባላል። ይህን ልብ ብሎ ላስተዋለው ራሱን የቻለ ታላቅ ትምህርት ነው። ዛሬ የሾመኝን ወይም ቤተ ክርስቲያኔን እንዳላሳማ ራሴንም እንዳላስነውር በማለት ስለ ኖላዊነቱ መብቃትና ለመብቃት የሚያስብና የሚጨነቅ የደብር አለቃ ይገኝ ይሆን? አይገኝም እንጂ ከተገኘ መልካም ነው። በሌላ አተረጓጎም ቅኔ ማለት ተቀኘ፣ ሙሾ አወጣ፣ ግጥም ገጠመ፣ አራቆ ተናገረ፣ አዜመ፣ አንጎራጎረ፣ መራ ተብሎ ከሚተረጎመው ግስ የተገኘ ጥሬ ዘር እንደሆነ የቅኔ ሊቃውንት ያስረዳሉ። በአጭሩ የቅኔ አጠቃላይ ትርጉሙ ሰው ከራሱ ከልቡናው አንቅቶ አመንጭቶ ለፈጣሪው አዲስ ምስጋና ለማቅረብ በፈለገ ጊዜ ምሳሌ መስሎ ከምስጢር ምስጢር አማርጦና አራቆ ቤት በመምታትና ግጥም በመግጠም በልቡ ውስጥ ያለውን እውቀትና የአእምሮውን ርቀት ወይም ምጥቀት የሚያሳውቅበት የእውቀቱን ደረጃ ለሌላው የሚገልጽበትና የሚያስረዳበት የሚሰማውንም ልቡና የሚያነቃቃበት የሚያራቅቅበትና የሚመሰጥበት ድርሰት እንደሆነ የቅኔ ሊቃውንቱ ያስረዳሉ። ይህም በመሆኑ ራሳቸው የቅኔ ሊቃውንቱ የካህን የውቀቱ መጠን ወይም ስፋትና ጥልቀት የሚታወቀውና የሚለካው በቅኔው እንደሆነ ይናገራሉ። በዚህ ረገድ እንደ ቅኔ ሊቃውንቱ አባባል ከሆነ ቅኔ የማያውቅ ካህን የክህነቱ መጠን የቱን ያህል እንደሆነ ሊታወቅ አይችልም ማለት ነው። የቅኔን ድርሰት ጊዜ አይወስኑም። በየጊዜው በዓለም ላይ ማለት በሰማይም ሆነ በምድር ከሚከሰቱ አዳዲስ ድርጊቶች ጋር በመገናዘብ ከሰው ልቡና ሲፈልቅና ሲመነጭ የሚኖር የማያቋረጥ ድርሰት ነው። ይሁን እንጂ ቅኔ ሲባል ምንም እንኳን እንደ መለኮት ጊዜና ቦታ ባይወሰንበትም ይዘቱና ሙያው ሳይለዋወጥ ከጊዜው ጋር እየተለዋወጡ የሚጓዙ ባህሪያት አሉት።